ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 12 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ እሁድ የሚቀርበው የሳምንቱን ዜና የምንተነትንበት የፍካሬ ዜና ዝግጅታችን ይቀርባል። በማስከተልም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠውን መግለጫ እናሰማለን። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ ጥቅምት 12 ቀን 2010 ዓመተ ምህረት። ተቃውሞው ተቀናጅቶ የወያኔን ውድቀት ያፋጥን፣ የፍርሃትንና የልዩነትን ግንብ አፍርሶ በተለያዩ የአገራችን ክፍል ያለው ህዝብ በትግሉ መድረክ አለና ካለ ጀምሮ ወያኔ ባለው የአፈና አቅም ሁሉ ሺዎችን ገድሎ ብዙዎችን አግቶና ለስየል ዳርጎ ትግሉን ሊያፈን ቢሞክርም የህዝብ አመጽ ቀጥሎና ግሎ ወያኔን እያርበደበደ መሆኑ እየታየ ነው። የወያኔ የውድቀት ደወል ተደውሎ ደወሉም በአገራችን በሞላ እየተደመጠ ነው። ከቅርብ ጊዜ ወዲህ በየአቅጣጫው በተለያዩ ከተሞች ህዝብ ጸረ ወያኔ ሰልፍና ትግልን እያፋፋመ ባለበት ወያኔ በሚችለው የማደናገሪያ ሙከራ ሁሉ ተሰማርቶ ክፍፍልን በማፋፋም ስልጣን ልንለቅ ነው ብሎ ቧልትን በማሰራጨት ግድያውን ሳይታክት በማካሄድ ቅጥረኞቹን በአገር ቤትም በውጭም በማሰማራት ወዘተ በስልጣን ሊቀጥል እየጣረ ነው። የሰውርና የይፋ ቅጥረኞቹም በጥረቱ ተካፋይ ሆነው የአገር ወዳዶችን ትግል ለማደናቀፍ በየፊናቸው እየዘመቱ ናቸው። ይህ ሁሉ ግን ስኬትን አላገኘም። አገራችን በተቃውሞ እየተናጠች ሲሆን የወያኔም የእርስ በርስ ሽኩቻ ተባብሷል። የሚጠበቅና ልናባብሰው የሚገባም ነው። አዲስ አበባም አመጽን አርግዛ ትገኛለችና ውልደቱ የተሳካ እንዲሆን ማዘጋጀቱ የሁሉም አገር ወዳድ ግዳጅ መሆን እንዳለበትም ግልጽ ነው። አስፈላጊ የሆነውን ዲሞክራሲያዊ ሽግግር እንደገና ሊያደናቅፉ ወያኔዎች፣ ጽንፈኞች፣ የወያኔ የባዕድ ወዳጆች፣ ሻዕቢያ፣ የቅርብና የሩቅ ጠላቶችም እየሞከሩ ናቸው። የአገራችንን መሬት በወያኔ ለጋሽነት የተረከበው ሱዳንም የለመደባቸውን ከሃዲዎች ከወያኔ ለማግባባትና እንደ 1981ዱ የህዝብን ትግል ለማፈን በመራወጥ ላይ ነው። ይህ ሁሉ ሊሳካላቸው ባይችልም ጭራሽ ውድቅ እንዲሆን ሁላችንም አገር ወዳዶች መረባረብ እንዳለብን ግልጽ ነው። እየተካሄደ ያለው ትግል የሚቀረው ቅንጅት ነው። በሁሉም ቦታ በጋራና በተቀናጀ መልክ በአገር አቀፍ ደረጃ የሙት ከተማ አድማን ማፋፋም። بغرق اف درجة تقلالنا يسرا ماكم عدما ماكايد بغريتو بمولا يتك او مسلفوشن كتاي بوهن منغر ماكايدنا لزي مزغاجت وساينو ወያኔ የህዝብ ጎራ አባል መስሎ አስመሳይና አደናጋሪ ጥሪዎችን እንዳያደርግና እንዳያከሽፍም ተገቢው ጥንቃቄ መደረግ አለበት። ህዝብን እርስ በርስ ሊያጋጭ ደፋቀና ይላልናም ይህ እንዳይሆን ሁሉም ዜጋ ነክቶ እንብኝን ማሰማትና አንድነትን ማጠናከር ይተበቅበታል። ያባ በወያኔ ላይ የሚደረገው ተቃውሞ አገራዊ ቅንጅት እንዲይዝና የተባበረ እንዲሆን ጥሪውን ያስተላልፋል ለዚህም ይዋደቃል። በዚህ በመጨረሻውም ወቅት የወያኔ ቅጥረኛ ሆነው ያገር ወዳዶችን ትግል ለማደናቀፍ የሚፍጨረጨሩትንም ጊዜ አልፎባቸዋል እያለ በጊዜ እንዲታረሙ ማስጠንቀቂያውን ማስተላለፍ ይወዳል። የተናጠል ትግል በጋራ ትግል ይተካ የሚለው ጥሪ እየተሰማ በመሆኑ የጋራና ጠቅላላ ህዝቡን የሚያንቀሳቅሱ አድማዎች እውን እንዲሆኑ በህብረት እንጣርም ይላል። ያገራድን ትግሉ እንቅፋት ሊሆኑ የሚጠሩትን የወያኔና የባድ ቅጥረኞችንም ነቅተን በመታገል ባዶ እናስቀራቸው። የወያኔን አገራጥፊ እቅድም ውድቅ እናድርገው አንድነታችንን እናጠናክር። የኢትዮጵያ ህዝብ በወያኔ ላይ ድልን ይቀዳጃል እናቸንፋለን። ካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን። በተጨማሪም ያካባቢ አገሮችን ሁኔታ እንቃኛለን።
በበርካታ ከተሞች መራራ አመጾች መካሄዳቸው ወያኔን ማሸበራቸውም ተሰማ።
በሐረርጌ ወያኔ ባስከተለው ደም ማፋሰስ የወጭና ገቢ ንግዱ ላይ ተጽዕኖ ማሳደሩ ተሰማ።
በኢትዮጵያ የራብተኞች ቁጥር ከግምት በላይ ሊጨምር እንደሚችል ታወቀ።
ስኳር ከገበያ በመጥፋቱ ቀውስ ማስከተሉ ተገለጸ።
የውጪ ምንዛሪ መጨመር የዋጋ ንረት አስከትሏል ተባለ።
ከተለያዩ ምንጮች በተገኘው መረጃ መሰረት አርብ ጥቅምት 10 ቀን በኢሉባቦር በርካታ ሰዎች በግፍ የተገደሉ መሆናቸውን ለማወቅ ተችሏል። በቡኖ በደል ያከባቢ በደጋና ጮራ ወረዳዎች የወያኔ አገዛዝን በማውገዝ የተጀመረው የተቃውሞ እንቅስቃሴ ድንገት መልኩን ለውጦ በአብዛኛው በአማራው ብሔረሰብ አባላት ላይ ጥቃት የደረሰ መሆኑ ታውቋል። ከሁሉም ቦታዎች ቢያንስ ወደ 20 የሚጠጉ አማራዎች መገደላቸው ሲነገር ብዙ ቤቶችና ንብረቶች የተቃጠሉ መሆናቸውም ታውቋል። የወያኔ የክልል ባለስልጣኖች የግድያ ወንጀል መፈጸሙን አምነው 8 ኦሮሞዎችና 3 አማሮች እንደተገደሉ ገልጸዋል። የቢቢሲ የትግርኛ ቋንቋ ዝግጅት ቅዳሜ ባሰራጨው ዜና በኢሉባቦር አካባቢ የአማራና የትግራይ ብሔረሰብ አባላት ንብረቶች እንደወደሙ ገልጿል። እስካሁን በተለያዩ ከተሞች ከተደረጉ ሰልፎች በተለየ ሁኔታ በዚህ አካባቢ የተደረገውን የተቃውሞ ሰልፍ ምክንያት በማድረግ በተለያዩ ብሔረሰቦች መካከል ግጭት እንዲፈጠር የገፋፉ ክፍሎች የወያኔ ካድሬዎች ወይም የህዝብ አንድነት የሚያሳምማቸውና የሚያስፈራቸው የጠባብ ቡድን አባላት ናቸው ተብሏል። ይህ እንዳይደገም ህዝብን ለመከፋፈልና እርስ በርስ ለማጋጨት ስራዬ ብለው የተነሱ የወያኔ ቡድን አባላትን እየለቀሙ ማስወገድ ያስፈልጋል ተብሏል።
በበርካታ ከተሞች መራራ አመጾች መካሄዳቸው ወያኔን ማሸበራቸው ተሰማ። ከአምቦ እስከ ቀለም ከሱሉልታ እስከ ጓዝዮን ከወሊሶ እስከ መቱ ከሻሽመኔ እስከ ባሌ ባህረር የተወሰኑ አካባቢዎች ወያኔን ዘረኛና ፋሽስታዊ አገዛዝ በመቃወም ህዝባዊ ሰልፎች በህዝባዊ አመጾች ታጅበው እየተካሄዱ መሰንበታቸውን ሰሞኑን ከተለያዩ አካባቢዎች የሚደርሱ መረጃዎች ያስረዳሉ። በጫንጮ በገረጉርቻ በጓዝዮን መኪናዎች ተቃጥለዋል። የወያኔ ጽፈት ቤቶችም ላይ ጥቃት መሰንዘሩም ታውቋል። በብዙዎቹ ከተሞች በተካሄዱት ህዝባዊ አመጾች ላይ ከኦሮሞዎች ውጪ የሌሎች ብሔረሰቦች ተወላጆች በተለይ የአማራ ተወላጆች በንቃት እንደተሳተፉ ታውቋል። በጂማ ዩኒቨርሲቲ አማራዎችና ኦሮሞዎች እጅ ለእጅ ተያይዘው ያካሄዱት ተቃውሞ ወያኔ ለ26 ዓመታት የረጨውን በዘር የመከፋፈል መርዝ አክሽፎታልም ተብሏል። በተለያዩ አካባቢዎች የተካሄዱ ሰልፎችን ወያኔ የተነሱበትን አቅጣጫ ለማስቀየር ያሰለጠናቸውን ወጣቶች በየሰልፎቹ እያሰረገ ቢያስገባም በህዝባዊ አመጾች ሀያልነት ከሽፈዋል ተብሏል። በተያያዘም ይህን ህዝባዊ አመጽ በሌሎችም አካባቢዎች የኦሮሞ ደም ደማችን የሶማሌ ደም ደማችን ነው በሚሉ ድምጾች በቅርቡ በስፋት ሊቆጣጠር ይችላልም ተብሏል።
ውድ በተለያዩ ከተሞች የተቃውሞ ሰልፎች ሲካሄዱ የዋሉ መሆናቸው ተነግሯል። ከአዲስ አበባ ብዙ ምርቀት በሌላት የሱሉልታ ከተማ ህዝቡ በከፍተኛ ቁጥር በመውጣት ወያኔን የሚያወግዙ መፈክሮች ሲያሰማ የዋለ ሲሆን በዱከም ከተማም በተደረገ ሰላማዊ ሰልፍ ደግሞ ህዝቡ ሲያስተጋባቸው ከነበሩት መፈክሮች መካከል ስኳር ወደ ቀበሌ፣ አባይ ጸሐጌ ወደ ከርቸሌ የሚል መፈክር ይገኝበት እንደነበር የደረሱ ምንጮች ያስረዳሉ።
ሰኞ ጥቅምት 6 ቀን በተለያዩ ከተሞች የተቃውሞ ሰልፎች ተደርገዋል። ሰልፎቹ ከተደረጉባቸው ከተሞች መካከል በደሌ፣ ሻምቡ፣ ደንጉሮ፣ መቱ፣ ጊምቢ፣ ፍቼና አዳማ ይገኙበታል። ሰሞኑን በተለያዩ ከተሞች ሲካሄዱ የነበሩ ሰልፎች ያቀነቀኗቸው የነበሩ መፈክሮች በአብዛኛው የወያኔን አገዛዝ የሚያወግዙ፣ መብትና ነጻነት እንዲከበር እንዲሁም የፖለቲካ እስረኞች እንዲፈቱ የሚጠይቁ ናቸው። አንዳንድ የህዝብ ጠበቃነን የሚሉ ወገኖች በማን እንደተጠራ ግልጽ አይደለም በሚል ምክንያት ሰልፉን ለማደናቀፍ ያደረጉት ያሉት ሙከራዎች ብዙዎችን አስገርሟል ተብሏል።
ላለፉት ቀናት በተለያዩ ከተሞች ሲካሄዱ የነበሩ የተቃውሞ እንቅስቃሴዎች በቀጥለው ውለዋል። ተቃውሞ ሰልፎች ከተካሄዱባቸው ከተሞች መካከል መቱ፣ በደሌ፣ ሙቀትሪ፣ ጫንጮ፣ ጃርሶ፣ ገብረጉራቻ ያገኙባቸዋል። ደጀን ላይ መኪኖች ለመቆም የተገደዱ መሆናቸው ተነግሯል። በሁሉም ቦታዎች በተደረጉ የተቃውሞ ሰልፎች የወያኔን አገዛዝ በጽኑ የሚያወግዙ መፈክሮች የተሰሙ ሲሆን በአንዳንዶቹ ላይ ፖሊሶችና የሌሎች ህብረተሰብ አባላት ተሳታፊ መሆናቸውን ከተገኘው መረጃ ማወቅ ተችሏል።
በሐረርጌ ወያኔ ባስከተለው ደም ማፋሰስ የወጭና ገቢ ንግዱ ላይ ተጽዕኖ ማሳደሩ ተሰማ። ወያኔ ሶማሌዎችንና የኦሮሞዎችን ደም በማፋሰሱ የወጭ ንግዱ ከፍተኛ ቀውስ እንደደረሰበት ለማወቅ ተችሏል። በድንበር ወደ ሞቃዲሾና ሐረርጌ ሳይት ላይ የነበሩ ጫት፣ ቡና፣ አትክልትና ፍራፍሬ፣ ጥራጥሬ፣ ቅመማ ቅመም፣ ፍየሎችና በጎች ሙሉ በሙሉ ተቋርጠዋል ተብሏል። በተመሳሳይም ከውጪ በድንበር ይገቡ የነበሩ የተለያዩ ሸቀጦችም ዝውውር ሙሉ በሙሉ ቀጥ በማለቱ ኪሳራ ማስከተሉ ተሰምቷል።
በኢትዮጵያ የራብተኞች ቁጥር ከግምት በላይ ሊጨምር እንደሚችል ታወቀ። ወያኔ በራብ አለንጋ የተገረፈውን የኦጋዴን የቦረና የሐረር ቆላማ አካባቢ ህዝብን በጥይት ደሙን አፈሰሰው። ረሃብ እስካሁን ካለው ስፋት በላይ በርካታ አካባቢዎችን ሊያጠቃልል እንደሚችል ሁኔታውን በቅርብ የሚከታተሉ ያስረዳሉ። በተምች ወረርሽኝ የተጠቁ በርካታ የደቡብ ኢትዮጵያ አካባቢ ህዝብ ለመረረ የረሃብ አደጋ እንደሚጋለጡ ይታወቃል ተብሏል። የእህል የጥራጥሬና የሌሎች ሸቀጣ ሸቀጦች ዋጋ ከሰማያት ሰማያት በላይ እያሻቀበ በመውጣት በከተሞች ከ20 ሚሊዮን በላይ የሚጠጋ ህዝብ በረሃብና በጠኔ ሊሰቃይ እንደሚችል ስጋት ማሳደሩ ታውቋል።
አይሪን በሚል ስም የሚጠራው የተባበሩት መንግስታት ድርጅት የዜና ወኪል አሙስ ጥቅምት 9 ቀን በድረገጹ ላይ ስለ ኢትዮጵያ ድርቅና ረሃብ አሰፈረው ዘገባ በኢትዮጵያ ውስጥ የራብተኛው ቁጥር ከ5.6 ሚሊዮን ወደ 8.5 ሚሊዮን ከፍ ሊል የቻለው ባለፉት 3 ተከታታይ የመኸር ወቅቶች በቂ ዝናብ ባለመጣኑ ነው ብሏል። አልኒኖ ምክንያት የደረሰው የአየር መዛባት አሁንም ያለ በመሆኑ ከጥቅምት እስከ ታህሳስ የሚጥለው ዝናብ በጣም አነስተኛ ይሆናል የሚል ግምት እንዳለም አስፍሯል። ተቋሙ በአሁኑ ወቅት ራብተኞችን ለመታደግ 1.26 ቢሊዮን ዶላር የሚያስፈልግ መሆኑን ገልጾ እስካሁን የሰበሰበው 335 ሚሊዮን ዶላር ብቻ መሆኑን ጠቅሷል። የገንዘቡ ጥረት ሊከሰት የቻለው ግብረሰናይ ድርጅቶችና ረጂዎች በቅድሚያ በደቡብ ሱዳን፣ በሶማሊያ፣ በየመንና በሰሜን ምስራቅ ናይጄሪያ የተከሰተውን ራብ ለመታደግ ቃል በመግባታቸውና እርዳታቸውን በእነዚህ አካባቢዎች በመረባረባቸው መሆኑን የገለጸ ከመሆኑን በላይ በአጠቃላይ በምስራቅ አፍሪካ ባለው የረሃብ ተከታታይነት ምክንያት በረጂዎች ዘንድ መሰላቸት መከሰቱን ዘግቧል።
በኢትዮጵያ ውስጥ ያለው የኢንተርኔት አገልግሎት ከአንዳንድ አካባቢ አገሮች ጋር ሲወዳደር ዋጋው ከፍተኛና አስተማማኝ አለመሆኑን አንድ የቢቢሲ ዘገባ አጋለጠ። በኢትዮ ቴሌኮም የሚሰጠውን ኢንተርኔት አገልግሎት በተለይ ከኬንያ፣ ከታንዛኒያና ከግብጽ ጋር ያወዳደረው ዘገባ በሀገራችን የሚሰጠው የኢንተርኔት አገልግሎት በዋጋ ደረጃ ከፍ ያለ ወጥነት የሌለው ማለትም በአንድ ወቅት ዘለግ የሚል በሌላ ወቅት ባጭሩ የሚያልቅ በሞኖፖሊ የሚሰራና ተወዳዳሪዎች የሌሉት መሆኑን ገልጿል። ከኢትዮጵያ ጋር ሲወዳደር በኬንያ በታንዛኒያ ፈጣን የሆነ አገልግሎት በርካሽ ዋጋ የሚገኝ መሆኑን ዘገባው በዝርዝር አስቀምጧል። ለምሳሌ በአምስት ብር የኢትዮጵያ ኢንተርኔት አገልግሎት አንዳንድ ጊዜ ረጅም ደቂቃዎች ሲኖሩት አንዳንድ ጊዜ ባጭር ጊዜ የሚያልቅ መሆኑን አውስቷል። በብዙ ሀገሮች የኢንተርኔት አገልግሎት የሚሰጡ በርካታ ተቋሞች መኖራቸውና በመካከላቸው ውድድር መኖሩ በዝቅተኛ ዋጋ ጥራት ያለው የኢንተርኔት አገልግሎት ማግኘት ሲቻል በኢትዮጵያ ግን የኢትዮጵያ ቴሌኮም በሞኖፖሊ ይዞት ቆይቷል ብሏል።
ታዋቂው ኢትዮጵያዊ ገጣሚና ያጫጭር ታሪኮች ጸሐፊ ሃማቱማ በተጋባዥ እንግድነት የተገኘበት ዝግጅት ጥቅምት 8 ቀን 2010 ዓ.ም ምረት ለንደን ውስጥ በኬትስ ሃውስ ተካሂዷል። አዘጋጁም አንግሎ ኢትዮጵያን ሶሳይቲ የተባለው ግብረሰናይ ድርጅት ነበር። በዝግጅቱም ላይ በእንግሊዝኛና በአማርኛ ቋንቋዎች ግጥሞችን አጫጭር ታሪኮችንና መጣጥፎችን ለአንባቢያን በማቅረብ ከመታወቀው ታላቅ ኢትዮጵያዊ ደራሲ ስራዎች ውስጥ በጥቂት በጥቂቱ ለቅምሻ ቀርበዋል። ከደራሲው ጋር ቃለ መጠይቅ ከተካሄደ በኋላም ከተደራሲያኑ ጋር ውይይት አካሂዷል። ከሃማ ቱማ ግጥሞች ውስጥ ተውጣጠው የተዘጋጁ ስራዎችን ያዘውና Just a Nobody በሚል ርዕስ የታተመ አዲስ የግጥም መድብል እና ሌሎችም ስራዎቹ ለሽያጭ ቀርበዋል። ይህ ኬትስ ሃውስ ወይም የኬትስ ቤት ተብሎ የሚጠራው የዝግጅት ቦታ ታዋቂው እንግሊዛዊ ገጣሚ ጆን ኬትስ እንደ አውሮፓውያን አቆጣጠር ከ1818 እስከ 1820 ድረስ የኖረበትና ከተደናቂ ስራዎች ውስጥ የተወሰኑትን የጻፈበት ቤት መሆኑ ይታወቃል። አሁንም በመታሰቢያነት ተመዝግቦና ደራሲውን የሚዘክሩ ማስረጃዎች ለእይታ ቀርበውበት ሚዛን የሚያነሱ ገጣሚያንና ስራዎቻቸው የሚስተናገዱበት ታዋቂ ቤት ነው።
ስኳር ከገበያ በመጥፋቱ ቀውስ ማስከተሉ ተገለጸ። በየአካባቢው በሚገኙ የሸማች ሱቆች ለስኳር ሸመታ የሚሰለፈው ቁጥር በትንሹ ከ200 እስከ 300 ሜትር እንደሚደርስ ግምታቸውን የሚሰጡ ብዙዎች ናቸው። በአዲስ አበባ መርካቶ በድብቅ 1 ኪሎ ስኳር ከ40 እስከ 60 ብር ሲሸጥ እንደሰነበተ ከመርካቶ የተገኘው መረጃ ያስረዳል። በነሳሙራ ዮንስና አባይ ጻይ ወደ 100 ቢሊዮን የሚጠጋ ብር በስኳር ፋብሪካዎች ግንባታ ስም መበላቱ የሚታወቅ ነው ተብሏል። ከ10 ፋብሪካዎች ውስጥ አንድም በተሟላ ሁኔታ ማምረት አለመጀመሩ የሚታወቅ ነው። የስኳር ፋብሪካዎች ሊጠናቀቁ ባለመቻላቸው በየአመቱ ተጨማሪ የድጎማ ገንዘብ እየተደረገላቸው በወያኔዎች እንደሚዘረፉ የራሱ የወያኔ ዋናው ኦዲተር ሲያጋልጥ ይሰማል። በየአመቱ የደረሱ የሽንኩራ ገዳዎች ጥቅም ላይ መዋል ባለመቻላቸው እየተጨፈጨፉ በእሳት እንዲጋዩ ይደረጋል። በዚህ ሳቢያ የበርካታ ቢሊዮን ብር ብክነት እንዲደርስ እየተደረገ ነው ተብሏል። ጣና በለስ ከተባለው የሽንኩራ ገዳ ማሳ በዘንድሮ ብቻ የሽንኩራ ገዳው ጥቅም ላይ ባለመዋሉ 7.4 ቢሊዮን ብር ኪሳራ ማስከተሉ ተሰምቷል። ዘንድሮም የወያኔ ፓርላማ ለስኳር ፋብሪካዎች ማስፈጸሚያ በሚል ከ50 ቢሊዮን ብር በላይ እንደሚያጸድቅ ከወዲሁ ግምታቸውን የሚሰነዝሩ ብዙዎች መሆናቸው ታውቋል።
ከሳውዲ አረቢያ ወደ ሀገራቸው ተመልሰው የነበሩ በርካታ ወጣቶች ተመልሰው እየሄዱ መሆናቸውን የቢቢሲ የዜና ወኪል በሳውዲ አረቢያ ያነጋገራቸው ስደተኞች ዋቢ በማድረግ ዘግቧል። ወያኔ አገዛዝ ባለስልጣኖች ፕሮፓጋንዳና ያልሆነ ተስፋ ተደልለው ወደ ሀገራቸው ተመልሰው የነበሩ ዜጎች የተናገራቸውንና የተበቀቁትን ያህል ባለማግኘታቸው ምክንያት አደጋና ችግር ቢኖርም በሳውዲ መኖር ይሻላል በማለት የተመለሱ መሆናቸውን ተናግረዋል። የሥራ ዕድል ይኖራቸዋል፣ የብድር አገልግሎት ይመቻችላቸዋል የሚሉ ተስፋዊ ተሰጥቷቸው ወደ ሀገራቸው የተመለሱ መሆናቸውን አስታውሰው ሲመለሱ ግን እንኳን በፕሮፓጋንዳ የተነገረው በተግባር ሊውል ይቅርና የሚያነጋግራቸው ባለስልጣን እንኳን ያላገኙ መሆናቸውን ገልጸዋል።
የውጪ ምንዛሪ መጨመር የዋጋ ንረት አስከትሏል ተባለ። ወያኔ የብርን የመንዘር አቅም መቀነሱን ባስታወቀ ማግስት ቀደም ብለው አገር ውስጥ የገቡ ቃዎች ዋጋ መጨመራቸው ታውቋል። ለንጻ ግንባታ አስፈላጊ የሆኑ እንደ ብረት፣ እንጨት፣ አልሙኒየም፣ የተለያዩ ኬሚካሎች፣ ከውጪ የሚገቡ ምግቦችና ወተቶች፣ የተለያዩ አልባሳት፣ ኮምፒውተሮችና የኤሌክትሮኒክስ እቃዎች ወዘተ አስደንጋጭ ጭማሪ እንደተደረገባቸው መረዳት ተችሏል። ይህን ተከትሎ የጥራጥሬና የእህል ምርቶች ላይም ጭማሪ እየታየ ነው ተብሏል። በጥቁር ገበያ 1 ዶላር ከ30ና በ31 ብር መሃል ሲመነዘር መሰንበቱን ለማወቅ ተችሏል። ከዚህ የብር ዋጋ መውረድ ጋር በተያያዘ ቀድሞውኑ ከተከራዩ ህዝብ አቅም በላይ እያሻቀበ በመሄድ ላይ ያለው የቤት ኪራይ ዋጋና የቤት ሽያጭ ይብስ ይንራል የሚል ግምት እየተሰጠ ነው ተብሏል።
የአባይ ግድብ ከፍተኛ ችግር ባለበትና በቅርቡ ሰራተኞች ተቀንሰው ስራው ተቀዛቅዟል የሚል ወሬ እየተሰማ ባለበት ወቅት የወያኔ አገዛዝ ለግድቡ ስራ በውጭ አገር ለሚኖሩ ኢትዮጵያውያን ቦንድ በመሸጥ 5.1 ሚሊዮን ዶላር ለማስገባት እቅድ እንዳለው ገልጿል። በአሜሪካም ሆነ በአንዳንድ የምዕራብ አገሮች ከፖለቲካው በተጨማሪ በህግ ጥያቄ ምክንያት እንደ ልብ ቦንድ መሸጥ አለመቻሉን ተገንዝቦ በአሁኑ ወቅት ትኩረት ያደረገው በመካከለኛው ምስራቅ በሚኖሩ ኢትዮጵያውያን ላይ መሆኑ ተናግሯል። ያለ እቅድና ያለ ዝግጅት የተጀመረው የአባይ ግድብ ምንም እንኳን አገዛዙ በዚህ ዓመት ኤሌክትሪክ ማመንጠት ይጀምራል እያለ ፕሮፓጋንዳ ቢነዛም ለመጠናቀቅ ገና ብዙ የሚቀረው መሆኑ ባለሙያዎች ይገልጻሉ። ሐሙስ ጥቅምት 9 የኬንያ ፖሊሶች የተቃዋሚ ደጋፊዎች ሰልፍ ለማድረግ ሲዘጋጁ በሚያስለቅስ ጋዝ የበተኗቸው መሆኑን የዜና ምንጮች ገልጸዋል። ባለፈው ማክሰኞ ፍርድ ቤቱ ዜጎች የተቃውሞ ሰልፍ ማድረግ መብታቸው ስለሆነ ሊከለከሉ አይችሉም የሚል ውሳኔ ያስተላለፈ መሆኑን የሚታወቅ ሲሆን ፖሊሶች የሚወስዱት እርምጃ ይህንን የፍርድ ቤት ውሳኔ ተጻሮ ነው። ብዙዎቹ የተቃዋሚ ኃይሎች ደጋፊዎች ኬንያ ወደ አምባገነን አገዛዝ እየሄደች ነው ይላሉ። የተለያዩ የሰብአዊ ድርጅቶች ባለፈው ዓመት ከተደረገው ከናሴ ወር ምርጫ ጀምሮ በጠቅላላው ከ67 ሰዎች በላይ በፖሊስ የተገደሉ መሆናቸውን መናገራቸው ሲታወቅ የተቃዋሚ ፓርቲ መሪም ሰላማዊ ሰልፍ ከመድረክ መቆጠባቸውን መግለጻቸው ይታወቃል። ጥቅምት 16 ቀን ይደረጋል የተባለው ድጋሚ ምርጫ ሰላማዊ ፍትሃዊ እንደማይሆን ብዙዎች ተናገሩ ሲሆን ከነዚህም ውስጥ በትናንትናው ዕለት የምርጫ ኮሚሽኑ ውስጥ የነበረችውን ስልጣን በገዛ ፈቃዳቸው የለቀቁት ባለስልጣንና እንዲሁም የኮሚሽኑ ሊቀመንበር ይገኙባቸዋል። የምርጫው ኮሚሽን ሊቀመንበር በገዢው ፓርቲ መሪ በሚስተር ኬንያታ፣ በተቃዋሚው መሪ በሚስተር ኦዲንጋና በኬንያ ምርጫ ኮሚሽን መካከል ውይይት እንዲካሄድና የጋራ ስምምነት እንዲደርስ ያቀረቡት ሐሳብ ሚስተር ኦዲንጋ ሲቀበሉት ሚስተር ኬንያታ ያልተቀበሉት መሆኑ ታውቋል። ሚስተር ኬንያታ ምንም ይሁን ምን ምርጫው መካሄድ አለበት በማለት ቅስቀሳቸውን እየቀጠሉ ይገኛሉ። በውይይት ስምምነት ካልተገኘ በርካታ ሕዝብ በምርጫው እንደማይሳተፍ ሲገልጽ ከሀገሪቱ ሕዝብ ከግማሽ በላይ የሆነው ብቻ የሚሳተፍበት ምርጫ ታማኒነት አይኖረውም ተብሏል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሳህል አካባቢ አክራሪዎችን ጥቃት ለመቋቋም የተሰማራውን 5000 አባላት የሚገኝበትን የሰላም አስከባሪ ጦር ማጠናከር ያስፈልጋል ብለዋል። በአካባቢው ያለውን ሁኔታውን በግንዛቤ ውስጥ አስቸኳይ እርምጃ ካልተወሰደ ከጊዜ ወደ ጊዜ ወደ ታች እየወረደ የመጣው የሳህል የጸጥታ ሁኔታ ይበልጥ ሊበላሽ ይችላል በማለት ያላቸውን ስጋት ገልጸዋል። የሰላም አስከባሪውን ጦር ለማጠናከር መስራቾቹ 5 ሀገሮች ማሊ፣ ሞሪታኒያ፣ ኒጀር፣ ቡርኪና ፋሶና ቻድ ኃላፊነት ቢኖርባቸውም ከተመዳባል ሀገሮች ተጨማሪ እርዳታ የሚያስፈልግ መሆኑን ዋና ጸሐፊው ጠቁመዋል።
ማደጋስካር ውስጥ የወረርሽኝ በሽታ ተስፋፍቶ ቢያንስ 94 ሰዎችን የገደለ መሆኑን የዓለም የጤና ድርጅት አርብ ጥቅምት 10 ቀን በሰጠው መግለጫ ይፋ አድርጓል። በበሽታው ተለክፈዋል ተብለው የሚተረጠሩ ሰዎች ቁጥር 1153 የደረሰ ሲሆን አስቸኳይ እርምጃ ካልተወሰደ የሟቾቹ ቁጥር ሊያድግ እንደሚችል ተነግሯል። ወረርሽኙን ለመቆጣጠር የዓለም አቀፍ ድርጅቶች ከ1 ሚሊዮን ዶዝ በላይ የአንቲባዮቲክ መድኃኒቶችን ወደ አካባቢ የላኩ መሆናቸው ታውቋል። ከበሽተኞች 70% የሚሆኑት የሳምባ ህመም ያለባቸው ሲሆን በሳል በማስነጠስ በአክታ በሽታው የሚተላለፍ መሆኑም ታውቋል። የዓለም አቀፉ የጤና ድርጅት በሽታው በዓለም አቀፍ ደረጃ የሚሰራጭበት ሁኔታ አነስተኛ መሆኑን ገልጸው የጉዞ እገዳ እንዲደረግ መክሯል።
ዘረኞች ቀፎ ማሪልም ታውቃለህ
የወያኔ መፍጨርጨር የነጻነትን ስሜት ሊሽር አይችልም። ወያኔ በዘርፊያ ለመበልጸግ ታሪክ ደልዞ ለመጻፍ ሃይማኖቶችን ለማፈራረስ ከሚውስዶር ምጃጎን ለጎን የሰንደቅ አላማን ትርጉም ለማሳባት ደፋ ቀና ሲል ለ26 ዓመታት ዘልቋል። በነገስታቱና በወታደራዊ ድርግ እንዲሁም በወያኔ አገዛዝ የአገዛዛቸው ምልክት ሆኖ እንዲታይ የሚፈልጉት ነገር አለ። ይሁን እንጂ ንጉሱ ዘውድ አጥላቂ አንበሳ ቢያስቀምጡም ህዝብን አስገድደው በሰንደቅ ዓላማው ላይ እንዲለጠፍ አላደረጉም። ወታደራዊ ድርግም ጭማዱን ለአባላቱ እንጂ ለህዝብ ጥቅም አልዋለም። ወያኔም የአጋንንት ምልክት የሆነውን ባፎሜት ለራሱ ደጋፊዎች ቢያውለው መብቱ ነው። ጠብ የሚያስነሳው አዋጅ አሳውጆ ሁሉም ኢትዮጵያዊ ይህን የጥንቆላ ምልክት የያዘ ባንዲራ ይሸከም ማለቱ ነው። የሚያስገርመው ለበርካታ ዓመታት በክርስትናና በእስልምና በሌሎችም እምነቶች የሚታወቀውን የኢትዮጵያ ህዝብ በድፍረትና በንቀት የርኩስ እምነት መገለጫ የሆነውን ምልክት አክብራችሁ ያዙ ማለቱ ነው። ለነገሩ ኢትዮጵያን የማፍረስና ለነሱ ጥቅም እንድትሰጥ የማድረግ ግዴታውን ከሀገሪቱ ጠላቶቹ ተቀብሎ የመጣውን ወያኔ ምን ሌላ ሊጠበቅበት ይችላል? ለሰይጣን መስገጃ የሆነውን ምልክት የብሔር ብሔረሰብ ምልክት ነው እያለ ሲያሾፍ በወዳጃው ከተገዙ ባንዳዎች በስተቀር ማንን ማቀል ይቻላል? ይህን ምልክት በመላው ዓለም የታወቀና በሕግ የተመዘገበ በመሆኑ ማንም ሊስተው አይችልም። ተገንጣይ ቡድኖች የኢትዮጵያን ህዝብ በዚህ መልኩ ለማታለል ሲሞክሩ ህዝብን በቅጡ ያላወቁት መሆናቸውንም ያሳያል። የኢትዮጵያ አርበኛ ጣሊያንን ሲያርደው በእንቁላል አስብቶ ነው። ለኢትዮጵያ ህዝብ ሰንደቅ ዓላማው የነጻነቱ ምልክት ነው። በአርበኝነት ተጋድሎ ነጻ የሆነ ህዝብ መሆኑን ያሳየበት ነው። እንደ ሟቹ የወያኔ ወሮ በላ ስሜትና ራይ ተራ ጨርቅ አይደለም። ወያኔ የህዝብን ታጋሽነት ከፍራትና ከተቀባይነት ቆጥሮ ሲጨማለቅ ሰንብቷል። አሁን ግን መጨማለቂያው ዘመን ወደ ማክተሙ ነው። የኢትዮጵያ መከላከያ ሰራዊት በሰይጣን አላመልክም፣ ለሰይጣን አልገዛም ብሎ በማሳወቅ ከወያኔው ፕሮፌሰርና ከአጋንንት ጠበቃው ጄኔራል ሳሞራ የተሻለ ማሰቡን ማስመስከር ይጠበቅበታል። ክርስቲያን ሆኖ ለባዕድ አምልኮ መገዛት፣ እስላም ሆኖ ለርኩስ መንፈስ ማደር ሐራም ነው። ወያኔ ደንቆሮ ነው የሚባለው ዝም ብሎ አይደለም። አይጥ ለሞቷ የድመት አፍንጫ ታሸታለች እንዲሉ ህዝብ አያውቅብኝም ብሎ ተጃጅሏል። መከላከያ ሰራዊቱ የህዝብ እንጂ የወያኔ እንዳልሆነም ማወቅ ተስኖታል። ስለዚህም የአጋንንት ምልክት የተለጠፈበትን ባንዲራ አቅፎ ሲስም አሳይቶ እንዲሳቅበት አጋልጦታል። መከላከያ ኃይል የጥንቆላ ምልክት ሳይሆን ህዝብን፣ ሀገርን፣ ሃይማኖቶችን፣ ባህልንና ክብሩን ለማስጠበቅ የቆመ መሆኑን ወያኔ አልተረዳውም። ተመልከት ዓላማህን፣ ተከተል አለቃህን የሚለው ወታደራዊ ብሂል ዓላማውን፣ አለቃውን ሐሰት መሆኑን በውል ሲገነዘበው ሁሉም ነገር ያከትማል። መከላከያ ኃይል የህዝብ ወገን እንጂ የባዕድ አምላኪ ካዳሚ አይደለም። የኢትዮጵያ ህዝብ የኢትዮጵያ ወጣት በቃ ብሏል። ህዝብን ማሰር፣ መሰወር፣ መግደል አበቃ ብሏል። ህዝብ በቃ ሲል በቃ ነው። ቢሮጡ አመልጡት፣ ቢሰወሩ አይደበቁት። ብሔራዊ ሰንደቅ ዓላማ በዓለም አደባባይ ተመሰከረለት፣ በነጻነቱ ምልክትነቱ የጥቁር ህዝቦች ያጸደቁለት፣ እነ ቦብ ማርሌ ያቀነቀሉለት፣ እነ ቴዲ አፍሮ ድምጻቸውን ከፍ አድርገው የዘመሩለት ኪነ ጥበብ ነካካቸው አትስጣቸው ጤና ብላ የተቀኘችለት ነው። ምንም አይነት ተጨማሪ ምልክት ማየት ህዝብ አይፈልግም። ስለዚህም ነው የወያኔ እርኩስ መንፈስ ማስረጫ ምልክት የሚጠየፈው። የኢትዮጵያን ሰንደቅ ዓላማ እድሜ ለማወቅ የቀለሙን ምርጫ መመልከቱ በቂ ነው። ኢትዮጵያ የቀለም አይነት አልቆባቸው እያዥጎረጎሩ በሚጠቀሙበት በኋለኛው ዘመን የተፈጠረች ሀገር አይደለችም። ስለዚህም የቀለም ሽሚያ ውስጥ የገባች ሀገር ሳትሆን ዘና ብላ ምርጫዋን በእርጋታ አስተካክላ አስባ ያለምንም ሽሚያ የምትፈልገውን የወሰደች መሆኗ እድሜዋን ይመሰክራል። ተወዳጅ ቀለሞችን ዳር እስከ ዳር የብቻ ማድረግ ቀላል አይደለም። ስለዚህም ለአረንጓዴ ቢጫ ቀዩ ሰንደቅ ዓላማችን ክብር አለን። የወያኔ ባፎሜት የሰይጣን ማምለኪያ ምልክት አያስፈልገንም። ህዝባዊ መዝሙሩም ከሰንደቅ ዓላማው ጋር የቆየ በመሆኑ ገዥ በተለወጠ ቁጥር ሲለዋወጥ መኖር የለበትም። የሩሲያንና የጀርመንን ህዝብ የፓርላማ ውሳኔ መመልከት በቂ ነው። ሂትለርም ሆነ ስታሊን የተጠቀሙባቸውን መዝሙሮች ግጥማቸው ተስተካክሎ ዳግም እንዲያገለግሉ ተደረገ እንጂ አዲስ ዜማ፣ አዲስ ግጥም እንዲደረስ አልሆነም። የኢትዮጵያ ህዝብ መብቱን በትግሉ ያስከብራል። ድል ለኢትዮጵያ ህዝብ።
Antemot kila tagarku
ለወያኔ እድሜ የባዕዳን አስተዋጽኦ ለሀገራቸው ቀናኢ የሆኑ የቀድሞ ኢትዮጵያውያን በባዕዳን በሰፊው የመወናበድ ዝንባሌ አልነበራቸውም። በባዕዳን የተገዙና የተሞኙ አልነበሩም የሉም ማለት ሳይሆን ጥቂቶች በሚል የምንፈርጃቸው ነበሩ ለማለት ነው። በአሁኑ ጊዜ በባዕዳን የሚወናበር ሳይሆን የአገሩንም እድልና እጣም የሚያስረክበው ቁጥሩ ትንሽ አይደለም። በባዕድ ለተቀጠሩትም ጆሮውን በሰፊው መስጠቱ ይህን ያመለክታል። ወደ ቀድሞ ታሪክ መለስ ብለን ባዕዳን ኢትዮጵያን ቀኝ ሊገዙ ሊያስገብሩ ወይም ከፋፍለውና አዳክመው ሊይዙ ያደረጉትን ጥረትና ሕዝብም በንቃት አገሩን ተንከባክቦ እንዳከሸፈባቸው በሰፊው መጥቀስ አስፈላጊ አይሆንም። የዛሬን አያርገውና አጼ ዮሐንስ ድንበር አስከባሪ ሆነው መተማ ላይ እስከ መሰዋት መድረሳቸውንም ስንጠቅስ የትግራይነን ባዮቹን ከሃዲዎች ወንጀል አጉልቶ የሚያሳይ ነው። ወይ ነዶ ወይ ጊዜ ቢባል አግባብ ያለው ይሆናል። ባዕዳን ለኢትዮጵያ ተኝተውላት አያውቁም። አርበኞችም ፈረንጅ ሲያላግጥባቸውና ሲፎክርባቸው የጣሊያን ጦርም ከሚሊዮን ያላነሰ ህዝብ ቢፈጅም ሳይበገሩ ታገሉ እንጂ የእንግሊዝን የቅኝ ገዥነት ፍላጎት አከሸፉ እንጂ እጅ ሰጥተው አገራቸውን አልሰጡም። አሜሪካ በኢትዮጵያ ላይ የበላይነትን እየያዘ ሲመጣና የአገር ሉዓላዊነትንም ሲዳፈር ወጣቱና ብሎም ህዝቡ በአሜሪካ ላይ ተነሳ እንጂ ከአሜሪካ ጫማ ስር እንዳሁኑ ምሁርነን ባዮች አይነት አልተነጠፈም። ያንኪ ከሀገር ውጣ በሚል ተራማጆች የነጻነት መፈክርን ከተጨቆነው የዓለም ህዝብ ጋር ሆነው አነሱ እንጂ የደቡብ አፍሪካን በአሜሪካ የተደገፈ አፓርታይድ ስርዓት አወገዙ እንጂ የዚምባብዌን ነጻነትና የፖርቱጋልን ቅኝ ግዛት የሆኑትን የአንጎላ፣ ሞዛምቢክ፣ ጊኒቢሳው ህዝቦች ትግሎች ደገፉ እንጂ ከቅኝ ገዢዎች ጎን አልቆሙም። ያ ጀግና ትውልድ የትግልና የነጻነት ሰንደቅ አውለብልቦ ኢትዮጵያ የጭቁኖች ሁሉ አርአያነቷ እንዲቀጥል ታገለ እንጂ ዘረኛ፣ ትምክህተኛ ወይም ማፈሪያ የባዕድ ተገዥና ጀሌ ሆኖ እንደ ወያኔ አገሩን አላሳፈረም። ወያኔ ኢትዮጵያዊ ያልሆነ ጽንስና ጸረ ኢትዮጵያ የሆነ የእንግዴ ልጅ ነው ብለው የገለጹት ተሳሳቱ ማለት አያስደፍርም። የተፈጠረው ኢትዮጵያዊ አይደለሁም ባለው በሻዕቢያ ነው። ደደቢት ከገባም በኋላ ደጋፊዎቹ የሆኑት ጸረ ኢትዮጵያ የአረብ አገሮች ሳውዲ፣ ሶማሊያ፣ ሱዳን እና በኋላም በረሃቡ አሳበው እነ እንግሊዝ፣ አሜሪካ፣ ሊቢያና ኖርዌይ፣ ስዊድን ናቸው። ባዕዳን ወያኔን ሲደግፉና ሲረዱ፣ በሌላ ጎን ደግሞ ኢትዮጵያውያን ኃይሎችን በተለይም ኢሕአፓን ለማዳከም በፕሮፓጋንዳው መስክ ይህ ነው የማይባል ድጋፍ ሰጥተውታል። ለሻዕቢያና ወያኔ ጥብቅና የቆሙትን የአሜሪካ ጋዜጦችና መገናኛ ብዙሃንን ያስታውሷል። ዛሬም የተለወጠ የለም። የወያኔን የኢኮኖሚ እድገት አብሳሪ ዴሞክራሲያዊ መሆኑን ነጋሪና አናፋሽ ምዕራባውያን ናቸው። በሚሊዮን የሚቆጠር ዶላር የለገሱት፣ በርካታ መሳሪያ ከቻይና እንዲገዛ የረዱት፣ ደርግን በሰላዮቻቸው አማካኝነት አኮላሽተውና የሳተላይት መረጃም ሰጥተው ወያኔን ያጠናከሩት በተለይ አሜሪካኖች ናቸው። ቡከኑ መንግስቱን አስፈራርተው ከሀገር ያወጡት፣ የተበላ መፈንቅል አዘጋጀን ብለው ጀነራሎቹን ያስፈጁት ማን እንደሆኑ የሚታወቅ ነው። በዚህ ከይሲ ስምሪታቸው ግንባር ቀደም ሚና የነበራቸውን የደህንነቱን ኃላፊና የእስራኤል ሞሳድ ሰላይና የአሜሪካ ቅጥረኛ የተባለውን ሻለቃም ስም መጥቀስ የሚያስፈልገን አይመስለንም። ደግፈውና ተንከባክበው ወያኔና ሻዕቢያን አሸናፊ ለማድረግ በሎንዶን ስብሰባ እነ ኮሆን ሲጠሩም አገር ወዳድ ኃይሎች እንዳይገኙ አድርገው፣ ሌሎች የሽግግር ጥረቶችን አግደው በብጣሽ ወረቀት ወያኔን ግባ ብለው መንገድ የጠረጉት እነ አሜሪካ መሆናቸውን ኢትዮጵያን የምንወድ መቼም አንዘነጋውም። ወያኔን በህዝብ ላይ ጭነውና የሻቢያን የመገንጠል ሂደት ሙሉ ድጋፍ ሰጥተው ጉድ ያመጡብንም እነሱ ናቸው። በወቅቱ ተቃዋሚ የነበረው ኢዲሃቅን ከጥቅም ውጭ ለማድረግ የራስ መንገሻንም ኢድህ ወደ ወያኔ ያስገቡት እነሱ መሆናቸው ሚስጥር አይደለም። የተለገሰውንም ዶላር የሚያውቁ ያውቁታል። አገር ወዳዶችን ወያኔ አግሎ ሽግግር ሲልም ሙሉ ድጋፍ ሰጥተውታል። በወያኔ ላይ የተጥቅ ትግልንም ለመቀጠል በምስራቅ አፍሪካ አገሮች ድጋፍ የተሞከረውንም ያከሸፉትና የአገሮችን መሪዎችና የደቡብ ሱዳኑን የአማጽያን መሪ ኮሎኔል ጆን ጋራንግን በከባድ ያስፈራሩት አሜሪካና እንግሊዝ ናቸው። ባዳኑ ለራሳቸው ብሔራዊ ጥቅም መዋደቃቸው መጠበቅ ያለበት ነው። ኢትዮጵያ ብሔራዊ ጥቅሟን የሚጠብቅላት መንግስት የላትምና በግርግሩ ሁሌም ተጠቂና ሰለባ መሆኗ አልቀረም። ማለትም በመጨረሻ ተወቃሹ የራሱን ኢትዮጵያዊ መንግስት መመስረት ያቃተው ህዝብ ነው። በመሆኑም የባዕዳንን አሉታዊ ሚና በማንሳት ላይ ያለነው የራሳችንን ድክመን በሌሎች ለማሳበብ ሳይሆን ምንኛ ለወያኔ እድሜ ቀጣይ ሆነው በአገራችን ላይ በደል እንደፈጸሙና እየፈጸሙም እንዳሉ ለመጥቀስ ነው። በረጅሙና በመሰረታዊ ደረጃ በራሳችን ኃይልና አመጽ በራሳችን ህዝብ ላይ እንመካ እንጂ ወዳጆቻችን ሆነው የማያውቁትን ወዳጅ ሁኑን ብለን እንዳንማስንም ለመምከር ነው። ኢትዮጵያ ገንቢና ተገቢ ሽግግርና ዴሞክራሲን እንዳታገኝ ወያኔም ሌሎችም ጠላቶቻችን እያሴሩብን መሆኑ ይታወቃል። የወያኔ የትግራይ ትግርኝ እቅድና ሴራ ዋናው ነው። የሰሞኑ የወያኔና ሻዕቢያ ንግግሮች አሳሳቢ ናቸው። አሁንም ኢትዮጵያዊነታቸውን የሚክዱ የኦሮሞ ተወላጅ የወያኔ ባለስልጣኖችና አማራ ገዳይ ብለው ከባዕድ አገር ፎካሪዎችም በጣም ያሳስቡናል። ሻዕቢያም ወያኔም የኦጋዴንን የግንጠላ ፍላጎት እየደገፉ ናቸው። በታትነውና ገነጣጥለውን ሊሄዱ በማሰባቸው እስካሁንም ህዝብን ክደው በወንጀል የተሰማሩም መውጫ የሚያጡ ስለሚመስላቸው ሁላቸውም ለክፍፍልና ብተና ዝግጁ ሆነው አሉ። በኢትዮጵያ ላይ ጭራቆቹ እያጓሩ ናቸው። የሐቅ ሰፊ ጥንቃቄና ጠንካራ ኢትዮጵያዊ እንቅስቃሴ እንድናደርግ ይገፋፋናል። ወያኔ አማራነን ኦሮሞነን የሚሉ ሰንካላ ጽንፈኞችንና የትግራይ ተወላጆችን አሰማርቶ ህዝብን ሊከፋፍል በመወራጨት ላይ ነው። እነዚህ አብዛኞቹ የተጋለጡ ናቸውና ጉዳታቸው ደቀቅ ቢሆንም ወያኔ እየፈጸመ ያለው ሻጥር በቀላሉ የሚታይ መሆን የለበትም። ባዕዳን ፍላጎታቸው ወያኔን በመጠኑ አርቀው ግን እንዳለ ማስቀጠል ነው። ስብሃትን በእገሌ በረከትን በሌላ ቢተኩ የወያኔን ስረ መሰረት ግን ጠብቀው ማቆየት ነው ምኞታቸው። የሚያገለግላቸውና የሚገዛላቸው ቡድን ነውናም ነው። ይህ በመሆኑ በተቻላቸው መጠን የህዝብን ትግል ማደናቀፍ አንገብጋቢ ስምሪታቸው ይሆናል። ወያኔዎች ደግሞ ስልጣን ከጃቸው እንድታፈተልክ ፈላጊዎች አይደሉም። ተቃዋሚነን እያሉ በውስጥ ውስጥ ግን ለወያኔ የስልጣን እድሜ መራዘም የሚሰሩትን ባዕዳን ይተባበሯቸዋል። በቋንቋዎቻችን የሚለፍፉት የአሜሪካ የጀርመንና የቢቢሲ ድረገጽ በአማርኛ ሚናቸው ዳግም ሊነሳ የሚገባው ነው። የወያኔ የውጭ ጉዳይ አማካሪዎች፣ የጸጥታ አማካሪዎች፣ የእርሻ መስክ አማካሪዎች፣ ደጋፊዎቹ እነ ቢልጌስ ወዘተ ሁሉም ባዕዳን ናቸው። በየጋዜጣው ተገዝተው ወያኔን የሚያዳንቁና ህዝብን ትግል የሚያንኳስሱትም ቢሆኑ ያው ባዕዳን ናቸው። ከወያኔ የሚያገኙት ጥቅም አለ። የነ ፖል ሄንዚ ዝርያዎች ናቸው ማለትም እንችላለን። በአሁኑ በወያኔ ቀውስ ጊዜ ባዕዳን ጀልባቸው እንዳይገለበጥ እንዳይሰምጥ ባላቸው አቅም እየጣሩ ናቸውና ይህን ሐቅ ቸልሳነን ለመቋቋም እኛም ባለን አቅም መጣር አለብን። አቅማችን ህዝባችን ነውና በኢትዮጵያ ህዝብ አሸናፊነት ሙሉ በሙሉ አምነን በጋራ የተጀመረው ትግል እንዲጠናከር መሟሟት አለብን ማለት ነው። ሁሉም ባዕዳን ጠላቶቻችን ናቸው ባንልም ምዕራባውያን በታሪክ እንዳየነው የመላ አፍሪካና የጥቁር ህዝብ ጣውንት ሆነው የከረሙ ናቸው። በአፍሪካ የቅኝ አገዛዝንና አልፎም የአፓርታይድን ስትደግፍ የቆየችው አሜሪካ ናት። ለ26 ዓመትም የወያኔ ሞግዚት ሆና ቆይታለች። ወያኔ እንዳይወድቅባትም እየጣረች ነው። ይህን ሀቅ በልባችን ማሳደርና የቅርቦቹንም እነ ሱዳንንና አረቦችንም በእይታችን ማስገባት አስፈላጊ ነው። የኢትዮጵያ ስርየት ነጻነት የህዝቧ ትግል ውጤት ብቻ ነው ሊሆን የሚችለው። ጸረ ወያኔውን ትግል እናፋፈም፣ ድላችንንም በማንም አንቀማ። ድል ለኢትዮጵያ ህዝብ፣ አገር አድን ትግል። በወይራ ከዘራ ከዘለዳው ይሁን ብለን በጎ ሸሽተን በስደት ርቀን ከዘመድ ርቀን ከቤት ስናሰማ ግፉን መከራ ስቃዩን በውርጭ በፀሐይ በአደባባይ ቆመን ኧረ የፍርድ ያለህ ኧረ የእውነት ያለህ የሰው ምስል ይዘህ አንተም ሰው ተብለህ በሰው ሰራሽ ጥፋት የሰው ልጅ ባገሩ ታስሮ ሲንገላታ ሲበደል ሲሰቃይ በዚች በምድር ላይ ተቀምጠህ እያየህ ዝም አትበል ተናገር ስማ ምልጃችንን በሰው ላይ አትጨክን አንተም ሰው እኮ ነህ እያልን ብንጮህ እስኪ ደርቅ ላንቃችን ጆሮውን ደፈነው የቃል ወዳጃችን ኧረ ጉድ ነው ጉዱ ገራፊን አምልጦ ካስገራፊ ፍርድን ፍትህ መማለዱ ቃል ወሬ ነውና ተፈጥሮው ስሪቱ መራርጦ ሸለመን አደባልቋን ድጋ ገልቶን ከጎምቱ እኛን አስሮ ይዞ በጓዳው በቤቱ ዳኛ ሆኖ ታየ አዛዥ ሆኖ ታየ ባገር በንብረቱ ባንዳን ተጠግቶት አድርጎት የራሱ ተምነሸነሸበት በሳሎን በዳሱ ከዚህ ወዲያ ውርደት ከዚህ ወዲያ ሞት አይኖርም በምድር በነገረ ሕይወት ከታላቅ ወንድም ጋር ከታናሽ እህት ለያይቶ ለማኖር ከአባትና እናት ሲደክም የኖረበት እንዲሳካ ሕልሙ መች እንግዳ ሊሆን ከበታኝ ማደሙ እንደ ፊደለጭ ቆበር የሚያስተፋ ከዚህ ወዲያ ውርደት ከዚህ ወዲያ ሞት ከየት ሊመጣ ነው ሳሉ በሕይወት ሰው በሀገሩ ላይ ከቆሻሻ ለቅሞ ምግብ አድርጎ ሲያጥር ተሰዶ በውርደት ባሪያ ሆኖ ሲኖር ከሚያየው ሰቆቃ ከቶ የከፋ ነገር ምን አለሚወራ ምን አለሚነገር አለን ብለን ዋሸን እንዳለው ደራሲው አለን ብሎ ማለት ራስን ማበል ነው። ጊዜያዊ ሰቀላ የሀብት ማማዎች አለን አትበሉ ባትለዩም በሞት ዘርፋችሁ ስትበሉ ሰው ስታሰቃዩ ሞታችሁ ያኔ ነው የላችሁም በሕይወት ችሎታህ ሲመክን ወኔህ ጥሎክ ሲሸሽ ሐማቱ ማን እንዳለው አለሁ ብለህ አትዋሽ ጠላት መለመኑ ነውና ኪሳራ ይቅር ማጭበርበሩ ይቅር አጉልጉራ የለበቁን ምርኩዝ ቆርጠን እንቀይረው በወይራ ከዘራ።
ጀግናውና ሆይ ናና ጀግናውና አሆይ ጀግናዬ አሆይ ጀግናዬ ፈሪ ፈራና እጉት ባቢኛ ጆሮውን በላው ያይት ከበኛ ውረድ ንውረድ ተባባሉና አስደበደቡት አፋቆሙና ይወለድና እንከፍ እንከፉ ጋን ይሸከማል ከነድፍድፉ ሆይ ናና ጀግናውና ሆይ ናና ጀግናውና አሆይ ጀግናዬ አሆይ ጀግናዬ የፈሪ ወዳጅ ታስታውቃለች አፋፍ ላይ ቆማ ተውሽሽ ትላለች የጎበዝ ወዳጅ ታስታውቃለች እምሃል ገብታ ተውበል ትላለች ኦሆ ታስታውቃለች እምሃል ገብታ በለው ትላለች በለው 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 ሆይ ናና ጀግናውና ሆይ ናና ጀግናውና አሆይ ጀግናዬ አሆይ ጀግናዬ ሰውን ገጥር ገጥር እርገዳን ኪና እንደ ገሱ ልጅ እንደ ደብተራ ሰውን ገጥር ገጥር እርገት በግር እሳትም አይደልም የሚፈጂ ሆይ ናና ጀግናውና ሆይ ናና ጀግናውና አሆይ ጀግናዬ አሆይ ጀግናዬ የፈሪ ወዳጅ ታስታውቃለች አፋፍ ላይ ቆማ ተውሽሽ ትላለች የጎበዝ ወዳጅ ታስታውቃለች እምሃል ገብታ ተውበል ትላለች ኦሆ ሆይ የጎበዝ ወዳጅ ታስታውቃለች እምሃል ገብታ በለው ትላለች በለው 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 በለው
I'm better on top.